በኢትዮጵያ ዘመናዊ የአእምሮ ሕክምና ማዕከል የሆነው አማኑኤል የአእምሮ ሕክምና ሆስፒታል ከግማሽ ምዕተ ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና ከአእምሮ ሕክምና ጋር አሉታዊ አመለካከት አለ። ይህን ተከትሎ የአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍ በቅርቡ በዶክተር ዮናስ ላቀው አማካኝነት ታትሟል። ከዶክተር ዮናስ ላቀው ጋር ያደረኩት ቆይታ አሁን ጀምራል። ዶክተር ዮናስ ለአእምሮ ጤና ግንዛቤ ከሚያስረዱበት ነው ውይይታችን ጀምረው።
ለአማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው ሰዎች የሚያስቧቸው ነገሮች። ለምሳሌ አማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ፣ ከዛ በኋላ ብዙም ህክምናውም ያን ያህል ለውጥ እንደማያመጣ፣ ታካሚዎቹ ራሳቸውን በቃ የፋቱ ሰዎች እንደሚገቡ፣ ዛምንሰራ ሰዎችን ራሳችን ዛምንሰርሱን ሳንሳት ያማቸው ል እንዴ ምናምን ይባል። ስለዚህ በእውነትም ምንድነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል ሆስፒታል። ስለዚህ እነዚህ አጋጣሚ ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኑኤል እንዳይመጡ፣ ከዛ በኋላ እዛ የምንሰራ ሰዎችም ምንድን ነው የምንሰራው የሚለውን፣ የአእምሮ ህመም ሲባል ደግሞ ምን አይነት መገለጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ሳይሸሽ ከቆመ ነው እንደ አእምሮ ህመም የሚወስድ። ይሄ እንግዲህ በጣም ከሶስት አይነት በላይ አእምሮ ህመሞች ነው ያሉት። ከዛ ውስጥ ምናልባት አንድ ከመቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንጥ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየታቁ ከሰዎች ጋር ያሳልፉ ሰዎች ሊሆኑ ይችላሉ የአእምሮ ህመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህሪያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ።
በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘው ይንገሩ።
ስለ አእምሮ ህመም ብዙ ግንዛቤ ነገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆኚ ሰዎች ያላቸው መረዳትም የተለያየ ነው። የትኛውም ቦታ ላይ በቁጥር አነስ ስትሆኚ ይሄ የማካፈት እና ብዝሃነት የሚባለው ዝም ብሎ ከማውራት ባለፈ ሰዎች ፊል የሚያስቡበት ጉዳይ ነው። የአእምሮ መምንን ስንወስድ በቁጥር አነስ ስለሚሉ የተለያዩ መንፈሳዊ ነገሮች ከእርግማን ወዝ ተጋር ሰዎች ያያይዙ እና ነገሩን ጠጋ ብሎ ለመረዳት ከመሞከር ከዛ ደግሞ የአእምሮ መምን ውስጥ ያሉ ሰዎችን እንዲመቻቸው በስራ ቦታን እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገሮች ውስጥ ስለሚያልፉ እነሱን ለማካተት ጥረት አይደረግም። ሌላኛው እንግዲህ ቅድም ከምታው ጋር በተወሰነ መልኩ ይያዛል። ከክፉ መንፈስ መያያዝ ጋር አድርገው ሰዎች ያስቡታል፣ ከእርግማን ጋር ያስቡታል ወዘተ። እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኑኤል ሆስፒታል ላይ የሚቀለዱ ቀልዶች አሉ፣ የሚወሩ የተሳሳቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለ አማኑኤል ሆስፒታል ታሞ የዳነ ሰው አያውቅም፣ ቅዱስ ቀልዶች ያውቃል አካሜ ሲዮች በጠይቀው እንደዚህ ሆነው ወዘተ ሚባል። ስለዚህ ነገሮች እንግዲህ በማህበረሰቡም ከፍተኛ የሆነ ማክለልና መድሎ እንዲደርስ አድርጓል። በዚህ ምክንያት ሰዎቹ ወደ ሕክምና አይሄዱም። በጣም ቀላሉ የሚታከሙ ህመሞች ሰዎች እንዳይሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ሕክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይህም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ ሰዎችም ደግሞ የአእምሮ ሕክምና እንደ ሰው ሕክምና ማግኘት መፍትሄ ነው ብሎ ሲጠይቁ ሕክምናው ጥራት ያለ ይሆናል፣ ተደራሽም ይሆናል ማለት ነው።
ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርስዎ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው እና ይህ አመለካከት እንዴት ነው ሊመጣ የቻለው? ከምን የመነጨ ነው ይላሉ?
አንደኛው ነገር እንግዲህ አብዛኛው ሰው ዝምተኛው ብዙሀን አለ፣ ቅር የተሰኙ ጥቂቶች አሉ። የአእምሮ ሕክምና ውጤቱ ከሌሎች ሕክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ሕክምና ብትወስጂ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በሕክምናው ሂደቱ የሚያጋጥሙ ጥሩ ያሉን ነገሮች ሊከሰት ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለል ስለሚያደርስባቸው እኔ እኮ የአማኑኤል ሆስፒታል ታክሜ ትምህርቴን ጨረስኩኝ ረሳኝ ብለው አያወሩም፣ ዝም ነው የሚሉት። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ረድቶ ትምህርቱን ጨርሶ አድርጎ ሊሆን ይችላል። ወይም ሌላ ሰው ስራ ላይ በሽኩ ስራ ቋርጬ ነበረ በህመም ምክንያት አሁን አማኒን ታክሜ ደህና ሆኜ በጣም ደው ቢዝነስ ተስፋፋ ብሎ አይነግርሽ።
ይህም የሆነው ለምንድን ነው ሰዎች የማይናገሩት? ዳንኳ አማኒን ገብቼ የማይሉት
ታርጋ የለጠፍ ይሻል አማኒን ሆስፒታል ገብቼ ነው የወጣው ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይነጥቁሻል። ከዛ በኋላ ግን የሰፈር ሰውም ለምሳሌ ቢጫ ሹራብ አድርገሽ ብትሄጂ ወይ ሱብሮም አማኒን ይልሻል። ምንም አይገናኙ ነገሮች ማለት ስራ ቦታ ስትሄጂ የአማኒን የህክምና ሰጠች ጊዜ ስትሄጂ መጀመሪያ ካንሰሩን ይነጥልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ተነዝሪ ቁጥሮ አማኒን ታርጋው ደም ሰዎች ከተግባር ስላየ ወጥቶ ለመናገር ከዛቸው ትዳር አጋር ማገኘት ወጣት አንዳንድ ቦታዎች ላይ አማኒን ይታከማል። ስለዚህ ማግባት አትችሉም ተብለው ማገለል የደረሰባት ክቶች አሉ። አሁን ስራ የሰደደ ማዕከል ለመጥሳለ ሰዎች ለምሳሌ ሌላ ታሞ ያለ ሰው ላይ ሲጨለፍ ጃይሽሽ እኔ ወንድሜ ታሞ አድረስ ለምናገር አስዘት ማለች። ይህ ደግሞ ወደ መፍትሄ እየወሰደ ነው። አሁንም በጣም በሚያሳዝን ሁኔታ ብዙ ሰዎች ታስረዋል። አንድ ገጠር ናምታ አዲስ አበባ ከተማው ሌላኛው ሰዎች ቶሎ ሲመጡ በጣም ውጤቱ የሚያስደስት ነው። የአእምሮ ሕክምና ቆይተው አመታት ወራት ቆይተው ከመጡ በኋላ ግን እንዳረግላቸው ከምንም ያን ያለውት አይ ስለዚህ ምንም እዛው ስችል ለውጥ የለውም። ለውጥ ያላገኙ ሰዎች በቃ በጣም ድምጻቸው ከፍ አድርገው ነው የሚናገሩት እና ብዙሀን ሊመስሉ ይችላል።
እሺ ወደ መጽሐፉ እንመለስ እና መጽሐፍ ውስጥ ያሉት ገጸ ባህሪያት በዋናነት ምን እንዲያስተላልፉ ነው የተፈለገው?
መጽሐፉ ላይ እንዲታወቅ የፈለግኩት የአእምሮ ህመም የምንለው ነገር የሆነ ልታልቁ መንገድ ላይ መሄድ አይደለም። የተለያየ ስራ መስክ ላይ ልንሆን እንችላለን። የተለያየ እድሜ ደረጃ ላይ ልንሆን እንችላለን። የተለያየ ብሄር ልንሆን እንችላለን። ብዙ እሱ ልዩነት አይታት ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም። ምክንያቱም 27% ሲባል ሰምተናል ሁላችንም። 27% ቁጥር ነው፣ ብዙ ትርጉም ያለው ነገር አይደለም። ግን የአእምሮ ህመም ስንል እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀራል ሰው ቤተሰብ ውስጥ ምን ውስጥ ያልፋል? ሰዎች አማኒን ለሆስፒታል ለመምጣት ምን ያህል ነው ይንገላል? ስራቸው ለምን አልተጽነዋለሁ? ስጋር ለምን ተጽነዋለሁ? የህክምና አገልግሎት ላይ ምን ተጽነዋለሁ? እስከ የት ድረስ ዋጋ ሊያስከፍል ይችላል? ከዛ ባሻገር ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው? ምን ያህል ጽኑ ናቸው? ምን ያህል ከመውደቅ ይነሳል? ሰዎች ቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል የሚያሳይ ነገር ነው። ስለዚህ እንደው ከጥረት ሲጨረስ ብዙ መልክና ብዙ አይነት እንደሆነ የሚያሳይ ነው።
ሌላው አንድ በህብረተሰቡ ዘንድ የአእምሮ ጤና ሐኪሞች ላይ በተለይ በአማኑኤል ሆስፒታል የሚሰሩ የአእምሮ ጤና ሐኪሞች ላይም አሉታዊ አመለካከት እንዳለ ቅድም ጠቀስ አድርገውልኛል እና ይሄ ነገር በአጠቃላይ በአእምሮ ጤና ሐኪሞች ላይ ነው ወይስ በተለየ ሁኔታ በአማኑኤል ሆስፒታል በሚሰሩ የአእምሮ ጤና ሐኪሞች?
እኔ ሲባል እንግዲህ ሳንጀማቀው የአማኑኤል ሐኪሞች ራሳቸው ያማቸዋል ሲሉ ሰዎች እኔ ግን ምንም ያውቃሉ። በማህበራዊ ግንኙነት የት ነው የምትሰራው ምናምን የሚባል ጥያቄዎች ሲመጡ አማኑኤል ሆስፒታል እንዲ እዛ ሐኪሞቹ ራሳቸው ያማቸው የለ እንዴ ማለት አንዳንድ ሰው እንግዲህ ፊትሽ ላይ የሚናገሩ ሰዎች አሉ። አንዳንድ ሰዎች ደግሞ የት ለሚሰት ታታቂ እንደውም ከጀርባ እንደዚህ ሲያወሩ ምናምን
እሺ ዶክተር ዮናስ በጣም አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
ከማጠናቀቄ በፊት ምስጋና ማቅረብ የምፈልጋቸው ሰዎች አሉ። የመጀመሪያው አማኑኤል ሆስፒታል ሰራተኞች በጠቅላላ ከፍተኛ ምስጋና አቀርባለሁ። ሁለተኛ ደግሞ ለአእምሮ ሕክምና እምነቱ ታካሚዎች እና ቤተሰቦቻቸው በጣም ብዙ ነገር እኛ ከነሱ ትማራለች። እነሱን ከምናስተምራቸው በላይ ሁሉ ጊዜ ከነሱ በጣም ብዙ ነገር ነው የምንማረው እና ስራትን እናያለን። ለቤተሰብ መስዋዕት መሆንን፣ መነሳትን ከዛ ደግሞ በጣም ብዙ ክህሎቶች እና በጣም የሚያስደንቁ ሙያ ባለቤቶች አሉ እና ለእነሱም ምስጋና እናቀርባለን። ከዚህ በፊት እንግዲህ የአእምሮ ብሔራዊ ንቅናቄ ነበረ የአእምሮ ጤና እና እሱም ደግሞ በበላይነት በከፍተኛ ሀገራዊ ራዕይ ሲመራ የነበረውን ዶክተር ዳዊት አፈፋ የቀድሞ የሆስፒታል ስራ አስኪያጅ ማመስገን ፈልጋለሁ።
እሺ ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለመበረት ቆይታ እኔም እጅግ አመሰግናለሁ።